በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከአስር ቀናት በፊት በንጹሐን ዜጎች ላይ የተፈጸመው ግድያ በርካታ ሕፃናትን ወላጅ አልባ ማድረጉን የአካባቢው ነዋሪዎችና የሃይማኖት መሪዎች ተናገሩ። ወላጆቻቸውን ካጡ ሕፃናት መካከል የአስር ቀን ጨቅላ ሕፃን ትገኝበታለች ይላሉ ነዋሪዎቹ። ሁሉም ሕፃናት አስቸኳይ ምግብ እርዳታ እንደሚያስፈልጋቸው በመግለጽም ለሰብአዊ ድርጅቶች ጥሪ አቅርበዋል። አስቴር ምስጋናው ዝርዝሩን ይዛለች።
በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከአስር ቀናት በፊት በተፈጸመ አሰቃቂ ጥቃት ከተገደሉት ንጹሐን ዜጎች ውስጥ ሕፃናትም እንደሚገኙበት የዓይን እማኞችና የተጎጂ ቤተሰቦች ይናገራሉ። የአካባቢው ነዋሪዎች እንደሚሉት በሕፃናት ላይ የደረሰው ጉዳት ይህ ብቻ አይደለም። በርካታ ሕፃናት በዚሁ ጥቃት እናት አባታቸውን መነጠቃቸውን፣ ወላጅ አልባ መሆናቸውንም ነው ያስረዱት። በቶሌ ቀበሌ በሚገኘው ቢላል የተባለ መስጊድ እያገለገሉ ያሉ ስማቸው እንዲጠቀስ ያልፈለጉ ኢማም ሁኔታውን ካብራሩት አንዱ ናቸው።
ወላጅ አልባ ሆነው የተቀመጡት ሁለት አመት እስከ አምስት አመት ያሉ ናቸው። ስታርባ ድረስ ምንም የሚበላ ነገር የለም። እኛ ምናል ሚመግብ እያን እየወተወጥን ነበር። ትላንት ቀይ መስቀል ብቅ ብሎ ትንሽ የማትረባ ነገር ቸራ አርጎ ሄደ፣ አላዳረሰም። ይኸው ዛሬ አስር ቀናችን ነው።
ሌላው ስማቸውን ከመጥቀስ የተቆጠቡ አስተያየት ሰጪ ሁለቱንም ወላጆቻቸውን በሞት ያጡና ወላጆቻቸው የት እንዳሉ የማይታወቅ ተበትነው ያሉ ሕፃናት ቁጥር በመቶዎች እንደሚገመት ጠቅሰዋል። ለሰብአዊ ድርጅቶችም ጥሪ አቅርበዋል።
ሁለታቸውን የሚያጡ ማለት ነው። አሁን እማቃቸው አምስት ልጆች አባትም እናትም የሌላቸው አጣሉ ማለት ነው። የጁማ ቀን ተወልዳ ቅዳሜ እንደዚህ እናቷ የተገደለችባት ህፃን ሁሉ አለ። አሁን ያለፈው ቅዳሜ ስምንት ቀኑ ዛሬ አስረኛ ቀኑ ነው። ሄዳለ መጠለያ ራሱ ማለት ነው ለህፃኑ አሁን በየ አለ ከሳት የተረፈ ቤት እዛ አካባቢ ላይ ዝም ብሎ እየተጠጋ ነው። ደግሞ እንደዚያው አካለ ጎደሎ የሆኑ አሉ። እግራቸው የተቆረጠ አለ፣ እጃቸው የተቆረጠ አሉ። ብዛታቸው ማለት ከሶስት 15 አካባቢ ላይ ቆጥረናል። እንግዲህ ዝም ብለን የምናቀውም ማለት ነው። ድጋፍ የሚባል ነገር የለም፣ እየተደረገላቸው አይደለም። እዚሁ አብሮ ሲኖር የነበረው ጎረቤቶቻቸው ጋር ያው በቃ ነው አሁን እየተንከባከባቸው ያለው። እሳቸው የሚጠምሱትን እየጠመሱ ነው መኖር የያዙ። እዚሁ መካከል የህክምና ችግር አለ፣ እየተሰቃዩ ነው። የሚንከባከባቸው በመቶ በመቶ የለም። ህጻናቶችም አድር
ከአስር ቀን ጨቅላ እስከ 12 ዓመት የእድሜ ክልል የሚደርሱ ህጻናት ሰብሳቢ ማጣታቸውን የሚናገሩት አስተያየት ሰጪው አንዳንዶቹ ለከፍተኛ የስነ ልቦና ችግር መጋለጣቸውንም ያስረዳሉ።
ብሬን እንዲስካ ሲተኮስበት የቆየ ህፃን ነው። በጣም በድንጋጤ ሰበብ የታመሙ አሉ። በቃ አሁን ራሱ ለህይወታቸው የሚያጠጉ ማለት ነው ሁሉ አሉ። የማይናገሩ ህፃናቶች ራሱ አሉ። በቃ መናገር ያቃታቸው ማለት ነው። ስንናገራቸው መልስ የማይሰጡ አሉ። ዝም ብሎ ብቻውን የሚለፈልፍ አለ። ከትልቅም ከትንሽም ብቻውን እየለፈለፈ የሚሄድ አለ። ብዙ አይነት ነው። ልገልጸው አልችልም። ቃላት ሊገልጸው የማይችል ነው ጉዳዩ በተሰጡ ማለት ነው።
በባህር ዳር ዩኒቨርሲቲ በሕክምናና ጤና ሳይንስ ኮሌጅ በስነ አእምሮ ትምህርት ክፍል ሐኪምና መምህር እንዲሁም በአማራ ክልል የህብረተሰብ ጤና ኢንስቲትዩት የአደጋ ጊዜ ምላሽና የአእምሮ ጤና ጉዳዮች የጥናት ቡድን አባል እንደሆኑ የተናገሩት አቶ ዮናስ ደሬሳ ችግሩ ትኩረት የሚሻ መሆኑን ይናገራሉ። በእንደዚህ አይነት ወቅት በጣም አስከፊ ጥቃቶችን ያዩና ወላጆቻቸውን ያጡ ህጻናት ለከባድ የአእምሮ ጤና በሽታ የመጋለጥ እድላቸው ከፍተኛ በመሆኑ ተገቢውን እንክብካቤ ሊደረግላቸው ይገባል ብለዋል።
ብዙ ጊዜ የአእምሮ ህመም፣ የአእምሮ መረበሽ በልጅነት በተለይ የአእምሮ ህመም በልጅነት ከተከሰተ የማገርሸት እድሉ ከፍተኛ ነው። ደግሞ በጣም ለየት ያለ እንክብካቤ ያስፈልጋቸዋል። ለምሳሌ ለህፃናት የሚገባ የስነ ልቦና ህክምና አለ። ስለዚህ ከሌላው ማህበረሰብ እናት አባት ካለው እኩል እንኳን ባይሆን አንጻራዊ እድገት ፕሮዳክቲቭ እንዲሆኑ እዛ ላይ የተለያየ ስቴክሆልደር አንድ ላይ ሆኖ ቢሰራበት ነው እንጂ ያየ የሰማ ይሄ ደግሞ በልጅነት ከሆነ ይብሳል ይላል። እያደጉ ሲሄዱ ወደ አይደንቲቲያቸው ነው የሚመጡ። እናቴ ማን ናት? አባቴ ማን ነው? ሰፈሬ ማን? እኔ ማን ነኝ? እያሉ ሲሄዱ እናት አባታቸውን ያጡበት ሂስትሪ ማወቅ ይፈልጋሉ። ይህም ብሬክ ማድረግ ያስፈልጋል። ያን ክሊርሊ ቴራፒ ካልተሰጠው ዛሬ ዝም ብለው ወርፋን ብለው ወስደ ብታሳድገው ነገ ለዚህ የማይገለጥበት ምክንያት ስለሌለ እነዚህ ተጋላጭ ግሩፖች በጣም ለየት ያለ እንክብካቤ ያስፈልጋቸዋል እንደ ባለሙያም ጭምር ስናየው ማለት ነው።
ይበንዲ እንዳለ በሀገሪቱ የተለያዩ የከፍተኛ ትምህርት ተቋማት የሚገኙ የአማራ ብሔር ተወላጅ ተማሪዎች በምዕራብ ወለጋ ግንቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት አውግዘዋል። ዛሬ የባህር ዳር ዩኒቨርሲቲ ተማሪዎች ድርጊቱን ተቃውመዋል። በዩኒቨርሲቲው የተማሪዎች ህብረት ፕሬዝዳንት ተማሪ አብርሃም ታደሰ በዩኒቨርሲቲው ቅጥር ግቢ ስለነበረው የተቃውሞ ሰልፍ ተከታዩን ብሏል።
ዛሬ በባህር ዳር ዩኒቨርሲቲ ሰባቱን ግቢዎች ንጹሃን ዜጎች በተለይ ደግሞ በወለጋ የአማራ ማንነት ባላቸው ሰዎች ላይ እየደረሳለን በንጹሃን ላይ እየደረሳለን ግድያ ለመቃወም በሁሉም ግቢዎች ተማሪዎች ወጥተው ነበረ፣ ድምጻቸውን አሰምተዋል። ያው በአማራ ላይ የሚደርስ ሞት ይብቃ፣ ኢትዮጵያ መኖራችን እንጂ ሞታችን አትሆንም የሚሉ መፈክሮችንና ምክር ቤቱም የህዝብ ተወካዮች እንደመሆናቸው መጠን የህዝቦችን ድምጽ ሊሰሙ እንደሚገባና የህዝቦችን ድምጽ ማፈን ተገቢ እንዳልሆነ የሚያመለክቱ ጽሁፎችና መፈክሮችን እያሰሙ ነው። ተማሪዎች ግን ነጻን የሚሆኑበት የሚከተሉበት አግባብ ይቆም፣ አሰራር ይቆም፣ ይህን ደግሞ የሚያወግዝ የሚከላከል ስርዓት ይፈጠራልን ይህን ነበር አጠቃላይ ተማሪዎች ድምጽ። በሁሉም ግቢዎቻችን ሀሳባቸውን ተማሪዎች በሰላም ገልጸው አሁን በየግቢዎቻቸው በሰላም ገብተው ነው የሚገኙት።
ሰሞኑን በምዕራብ ወለጋ ዞን የተፈጸመውን የንጹሃን ዜጎች ኢላማ ያደረገ ጥቃት ዓለም አቀፍ ተቋማትን ጨምሮ በበርካታ ወገኖች ተወግዟል። መንግስት አሸባሪ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን የውጭ ቃል አቀባይ አርብ ዕለት ባወጣው መግለጫ መንግስት በሀገሪቱ ምዕራባዊ ክፍል የተፈጸመውን ጅምላ ግድያ በማያዳላ መልኩ ያጣራል ብሎ እንደማያምን በመግለጽ ገለልተኛ ቡድን ሁኔታውን እንዲያጣራ ጠይቋል። ባለፉት 4 አመታት ውስጥ ምርመራ የሚያስፈልጋቸው በርካታ የጭካኔ ተግባራት ተፈጽመዋል ሲሉ በትዊተር ገጻቸው ላይ የጻፉት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው አማጺ ቡድን ቃል አቀባይ ኦዳ ታቢር የሚፈለገው ሶስተኛ ወገን በሆነ አካል የሚደረግ ገለልተኛ ምርመራ ነው ብለዋል። ለደረሰው ጅምላ ግድያም የመንግስት አካል የሆነ በኦሮሚያ ክልል ውስጥ የሚገኝ ሚሊሻን ተጠያቂ አድርጓል። ሆኖም የጥቃቱ ሰለባ መሆናቸውን የሚናገሩት የአካባቢው ነዋሪዎች ሸኔ ሲሉ የጠሯቸው ታጣቂዎች ጥቃቱን እንደፈጸሙባቸው ይናገራሉ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።